ቤት ውስጥ በመዋል ነው የምናሳልፈው እና ቤት ውስጥ በምናሳልፍበት ጊዜ እንደ ድሮ አይደለም። ያው ቤት ውስጥ ስትቀመጥ ሰው ጋር ምናምን ስለማትገናኝ ምናምን ጭንቀት ስትረስ ምናምን አለው።
አልፎ አልፎም ያው ወጣ ማለት አይቀርም።
አዎ ወጣ እንላለን፣ ያው ግዴታ ነው። ቤት ውስጥ ቁጭ ብለን ስለሚጨንቀን ያው ትንሽ ወጣ ብለን መዝናናት አለብን። ያው
በአዋሳ ዩኒቨርሲቲ የቢዝነስና ኢኮኖሚክስ ትምህርት ክፍል የሶስተኛ ዓመት ተማሪ የሆነው ወጣት ከኮሮና ስጋት ጋር በተያያዘ ወደ ቤተሰቦቻቸው እንዲመለሱ ከተደረጉ በሺዎች የሚቆጠሩ ተማሪዎች ውስጥ አንዱ ነው። መኖሪያውን ደሴ ከተማ ላይ ያደረገው ወጣት ያጋጠመውን አይነት ችግር ያጋጠማቸው በርካቶች እንደሆኑ ይገመታሉ። ርቀታችሁን ጠብቃችሁ በቤት ውስጥ ተቀመጡ የሚለው መመሪያ በአንድም በሌላም በኩል በዩኒቨርሲቲ ተማሪዎች ሲሸራረፍ ማየት እንግዳ አይደለም። በተለይ ቴክኖሎጂ ህይወትን በማቃለል የአጋዥነት ሚናውን ቢወጣ ምናልባትም የማህበራዊ ፈቀቅታ ችግሮችንም ሆነ የቤት ውስጥ ቆይታን እውን ማድረግ ይቻላል የሚል አስተያየት አለው ወጣቱ።
እዚህ መጽሐፍም ምንም ስለማናገኝ ሳናነብ ቁጭ ከምንል ያው በኦንላይን በምናም ብንማር ያው የተሻለ ነው።
ለተማሪዎች ዘንድ የሚስተዋለውን እንዲህ አይነቱን ችግር ለመቅረፍ ይመስላል ወሎ ዩኒቨርሲቲ ኢትዮ ኦፕን ኮርስዌር የሚል ቴክኖሎጂ አስተዋውቋል። የሶፍትዌሩ ሀሳብ አመንጭና በዩኒቨርሲቲው የሶፍትዌር ምህንድስና መምህሩ ገብረ መድህን መኮንን ሶፍትዌሩ መምህራንና ተማሪዎች ያለምንም የአካል ግንኙነት በቤታቸው ውስጥ እያሉ ኢንተርኔትን ተጠቅመው የመማር ማስተማር ሂደቱን እንዲያካሄዱ የሚያስችል ነው ይላሉ።
በጣም ቀላል ነው ለመጠቀምም ለተጠቃሚውም ላስጠቀሙም በጣም ቀላል ነው። ኢንተርኔት ነው የሚጠይቀው። ምናልባት እንግዲህ በገጠር አካባቢ የሚኖሩ ልጆች የመብራት መቆራረጥ፣ ኢንተርኔት በደንብ አለመስራት ሊኖር ይችላል። ነገር ግን ከታሰበበት እና ከዚህ የበለጠ ችግርን ስለሚኖር ሁሉም ዲፓርትመንት ሂድ ኃላፊነቱን እንዲወጣና እያንዳንዱን የዚህን ሴሚስተር ኮርሳቸውን ለተማሪዎች እዚህ ሲስተም ላይ መጫን አለባቸው መጀመሪያ ማለት ነው። ከዛ በኋላ ተማሪዎች ዩአርኤል አለው። ዩአርኤል ማለት አድራሻው ማለት ነው የሚያገኙበት። ተማሪዎችም ማንኛውም በኢትዮጵያ ውስጥ የሚኖር በዓለም ላይ የሚኖር ማንም ሰው ማየት የሚችልበት ድረገጽ እንደማለት ነው። ይህን በመጠቀም እኔም አንተም ሁሉም ሰው የሚፈልገውን የትምህርት ማቴሪያሎችን በሙሉ ከኛ ሲስተም ላይ ማግኘት ይቻላል ማለት ነው።
ግብረ መልስ ያልገባ ጥያቄ ቢኖር የማስረዳት እና መሰል ነገሮችን በዚህ ሶፍትዌር እንዴት ማከናወን ይቻላል?
ተማሪዎች ጥያቄ ቢኖራቸው የኛ የዩኒቨርሲቲዎች መምህር ብቻ አይደለም ዓለም ላይ ያሉ መምህራኖች በዛ ፊልድ በተጠየቀው ሙያ ያላቸው ፎረም ዲስከሽን የሚል ፓናል አለው እዛው ላይ። ማንም ሰው እኔ ለምሳሌ ጥያቄ ካለኝ እዛ ላይ ጥያቄን ፖስት አደርጋለሁ። ሳይን አፕ ማድረግ ይቻላል። ሳይን አፕ አድርጌ ፖስት አደርጋለሁ። የኔን ጥያቄ ከለቀኩ በኋላ ተለያየ ሰው መልስ ላገኝ ይችላለሁ ማለት ነው። አንድ ወገን ብቻ አይደለም። ትምህርቱን ከሚሰጠኝ መምህር ብቻ አይደለም ያንን መልስ የሚጠብቀው። ከተማሪ ሊሆን ይችላል፣ ከመምህር ሊሆን ይችላል። ፋሴበር ከየትኛውም አቅጣጫ እዛ ላይ 10፣ 20፣ 30 መልስ አማራጭ ሊኖርም ይችላል ማለት ነው በአንድ ርዕስ ላይ።
ሶፍትዌሩ በቅርቡ በወሎ ዩኒቨርሲቲ ግቢ ተሞክሮ ስኬታማ ከመሆኑ ባለፈ ለተንቀሳቃሽ የእጅ ስልክ እንዲስማማ ተደርጎ በመሰራቱ በተማሪዎች ዘንድ ተቀባይነት አግኝቷል ባይ ናቸው መምህር ግብረ መድህን። ሶፍትዌሩ በብቁ መምህራን የሚሰጡ ትምህርቶችን በድምፅና በምስል ጭምር ቀርጾ በመጫን ተማሪዎችን የእውቀት ባለቤት ማድረግ የሚያስችል አቅም እንዳለውም አብራርተዋል። ሶፍትዌሩ ግን የከፍተኛ ትምህርት ተቋማትን በበላይነት በሚያስተዳድረው አካል እውቅና ማግኘትና በመንግስት በኩል ድጋፍ ሊያገኝ ይገባዋል ነው ያሉት።
እንደ አፍሪካ አንድ ዩኒቨርሲቲ ብቻ ነው የሚማቀው። በዓለማችን ስታንፎርድ፣ ኤምአይቲ፣ ሃርቫርድ ናቸው እንደዚህ አይነት ሲስተም። ከዛ ነው አዳልት ያደረግነው እኛ ማለት ነው። እና ይህንን እንደ ሀገር አቀፍ ይዞ መንግስት ቢያሰራው ሃርሞናይዝድ ካሪክለም እንከተላለን ብለን ነው አሁን የተቀናጀ ማለት ነው። ሁሉም ዜጋ እኩል እንዲደርሰው። ለምሳሌ የወሎ ዩኒቨርሲቲ ሶፍትዌር ኢንጂነሪንግ ተማሪና የአዲስ አበባ ዩኒቨርሲቲ ሶፍትዌር ኢንጂነሪንግ አንድ አይነት ማቴሪያል እንዲያገኙ ቢደረግ ኋላም ገበያ ላይ ወጥተው ኮምፒታንት የሆነ ሰው ማግኘት እንችላለን ማለት ነው።
ተማሪዎች ከተለያዩ ድረገጾችና ከዩቱብ እጅግ በርካታ የሚሆኑ መረጃዎችን በመሰብሰብ የሚያጋጥማቸውን የመደነጋገር ችግር የሚፈታና በአፍ መፍቻ ቋንቋቸውም የበለጠ ግንዛቤ እንዲጨብጡ የሚያስችል መሆኑን ጠቅሰዋል።
ሚዲየም ኦፍ ኢንስትራክሽናችን እንግሊዝኛ መማሪያችን ማለት ነው። እንግሊዝኛ ተምሮ ምን ያክል ይገባዋል የኛ ወጣቱ? ስፔሻሊ በአሁኑ ታይም እኛም የምንናገረው ሰዎች ብቁ አይደለም ለእንግሊዝኛ። የገባንን ሳይንስ በገባን ቋንቋ መናገር መቻል አለብን የሚል እምነት አለኝ። ሳስተምር ለምሳሌ በአማርኛም በእንግሊዝኛም ማስተምራት ይሄ ነገር ተቀርጾ ለሁሉም መዳረስ አለበት የሚል አቋም ያስኩኝ።
ሶፍትዌሩን በማስተዋወቅ ሂደት ውስጥ ተማሪዎችም ተሳትፎ አድርገዋል። የአራተኛ ዓመት የኢንፎርሜሽን ሲስተም ተማሪው ዳንኤል ጌታዬ በቆይታው ጽንሰ ሀሳብን ከተግባር ጋር ለማጣጣም እድል እንዳጋጠመው ይናገራል። ሶፍትዌሩ ዘመኑን የሚባጅ እንደሆነም ይጠቁማል።
እንደ ተማሪ በጣም ብዙ ጥቅም አለው። ከማቴሪያል አቅርቦትም አንጻር ብቻ ሳይሆን ከዛው ላይ ጥያቄ መጠየቅ ይችላሉ፣ እንደዚሁም መልስ ማግኘት ይችላሉ ማለት። ከዚህ ከወረርሽኙ ከኮሮና ቫይረስ አንጻር ሲታይ ደግሞ ተማሪዎች ክላስ ይዞ መማር አይችሉም፣ ቤታቸው ሆኖ ሁሉንም ማቴሪያል አክሰስ ማድረግ ይችላሉ ማለት። በዚህ ሰዓት በጣም ወሳኝ ሶፍትዌር ነው ብለን እናስባለን።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።